የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ኤሮፕ ታሳስምንት 2012 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ኢትዮጵያ በነገው ዕለት ሳተላይት እንደምታመጥቅ ተገልጿል። ይህንኑ በተመለከተ ባህር ዳር ከተማ ላይ ከወጣቶች ጋር የተደረገ ውይይት ይዘናል።
ወጣቶች ናቸው የነገ ሀገር ተረካቢዎች ናቸው። እኛም በወጣትነታቸው እናገኛቸው ብለን ነው የመጣነው። ምክንያቱም አይምሯቸው ገና ምን መማር እንደሚፈልጉ ወይም ወደፊት ምን ማድረግ እንደሚፈልጉ ራሳቸውን የሚመረምሩበት ሰዓት ላይና የሚያዩበት ሰዓት ላይ ነው የመጣነው።
የሰማችኋቸው የኢትዮጵያ የስፔስ ሳይንስ ዋና ስራ አስኪያጅ ቤዛ ተስፋዬ ነው አብረውን ያመሻሉ።
በሌላ ዘገባችን ደግሞ የኢትዮጵያ የህፃናትና ወጣቶች ሚኒስቴር ዩዝ ኮኔክት የተሰኘ ፕሮግራም ይፋ ለማድረግ ይፈንደረደሩ ናቸው።
ስለዚህ ደግሞ ከሰላም ስጦች ግንባታ ጋር ትልቅ ተክል እንዲፈጥ እያደረገበት ይመስላል።
በሚኒስቴር መስሪያ ቤቱ የወጣቶች ንቅናቄና ተሳትፎ ዳይሬክተር አቶ ማቴዎስ አሰፋ ናቸው በምሽቱ ይዘናቸዋል።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ።
ፕሮግራሙን በመምራት ኤደን ገረመውና
ሲዮን ግርማ አብረናችሁ እንሆናለን። በቅድሚያ ግን
አጫጭር ዜናዎችን እናሰማችኋለን።
ከሀገር ውስጥና ከዓለም አቀፍ ያሰባሰብናቸውን አጠር ያሉ ዜናዎች እናሰማችኋለን። በደቡብ ወሎ በመካከለኛው ምስራቅ ሀገራት በህገወጥ መንገድ ሊሻገሩ የነበሩ 1000 የሚጠጉ ሰዎች በቁጥጥር ስር ውለው ወደ መጡባቸው አካባቢዎች እንዲመለሱ መደረጉን የዞኑ ሰራተኛና ማህበራዊ ጉዳይ መምሪያ አስታወቀ። መምሪያው ያለፉት 5 ወራት እንቅስቃሴውን አጣቅሶ በሰጠው መግለጫ በህገወጥ መልኩ ወደ አረብ ሀገራት ለመሸጋገር ሲሉ ከኢትዮጵያ የተለያዩ አካባቢዎች የመጡ ናቸው ብሏል። ህገወጥነቱን ለመከላከል ጥረቶች ቢደረጉም ህገወጥ ሰዎች ዝውውሩ ግን ከጊዜ ወደ ጊዜ እየተባባሰ ይገኛል ተብሏል። ዛሬ የዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ ከስልጣን እስከመወገድ ሊያደርስ የሚችል ክስ ወደ ማቅረብ ሂደት የተራመደ ነው። ፕሬዝዳንቱ በስልጣናቸው ራሳቸውን በፖለቲካ ለሚረዳቸው ተግባር ሊጠቀሙ ሞክረዋል። እነዚህን ድርጊቶች በተመለከተም ኮንግረስ እያካሄደ ያለውን ምርመራ አደናቅፏል የሚሉ ክሶች ቀርበውባቸዋል። ሙሉ የተወካዮች ምክር ቤት በታቀደው መሰረት ለ6 ሰዓታት ክርክሩን ካካሄደ በኋላ በሁለቱ ክሶች ላይ ድምጽ ይሰጣል። ይሁንና ዴሞክራቶች ምክር ቤቱን በብዙ ድምጽ የሚቆጣጠሩት በመሆኑ የዛሬው ድምጽ አሰጣጥ ውጤት የሚያጠራጥር አይሆንም። ሪፐብሊካኑ ትራምፕ በዩናይትድ ስቴትስ የ243 ዓመት ታሪክ በምክር ቤት በመከሰስ 3ኛው ፕሬዝዳንት ይሆናሉ። ከዚህ ምዕራፍ በኋላ በሚቀጥለው ወር በጥር የሪፐብሊካኖች የሚመራው መወሰኛ ምክር ቤት ክሶቹ የሚደመጡበትና ውሳኔ የሚሰጥበት ሂደት ይከናወናል። ሆኖም ከስልጣን ይወረዱ የሚል ውሳኔ የመሰጠቱ ዕድል እጅጉን የመነመነ ነው። ይህ ሁሉ የሚሆነው ፕሬዝዳንቱ ድጋሚ ለመመረጥ የሚወዳደሩበት የህዳሩ ምርጫ ወራት ሲቀሩት እንደሆነ ነው። የተባበሩት መንግስታት ድርጅት በደቡብ ሱዳን እንደ አውሮፓውያን አቆጣጠር ከ2004 ዓመተ ምህረት ወዲህ ከ1 ሚሊዮን በላይ ፈንጂዎችን ማስወገዱ ተገልጿል። ከነዚህ ውስጥ ለበርካታ አመታት በተካሄዱ ጦርነቶች በመላ ሀገሪቱ የተዘሩ መሬት ውስጥ የተቀበሩ ቦምቦች፣ ሌሎች ፈንጂዎችም ይገኙባቸዋል። አሁንም ያልተወገዱት ፈንጂዎች በአርሶ አደሮችና በሌሎች ማህበረሰቦች ላይ አደጋ እንደሚደቅኑ እየተነገረ ነው። የመንግስታቱ ድርጅት የፈንጂ ማጽዳት አገልግሎት የተቀሩትን በ6 አመት ጊዜ ውስጥ ሙሉ በሙሉ ይወገዳሉ ብሎ እንደሚጠብቅም ገልጿል። በአሁኑ ጊዜ ደቡብ ሱዳን ውስጥ ፈንጂ ያለባቸው ተብለው የሚያሰጉት አካባቢዎች በ27 ካሬ ኪሎ ሜትር ስፋት ለመቀነስ መቻሉን የመንግስታቱ ድርጅት አገልግሎት አስታውቋል። በተጠቀሰው የ6 አመት ጊዜ ፈንጂዎች ሙሉ በሙሉ እናስወግዳለን ብለን ተስፋ ባናደርግም ይህንን ሁሉ ለማድረግ የነዋሪዎች አስተዋጽኦ አስፈላጊ መሆኑን የደቡብ ሱዳን ብሔራዊ የፈንጂ አስወጋጅ መስሪያ ቤት ተጠሪ ጃሩክ ባራክ ጃሩክ አስገንዝበዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ይቀጥላል። ኤደን ገረመውና
ጽዮን ግርማ እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱን ርዕሳችንን እናስደምጣችሁ።
የኢትዮጵያ ስፔስ ሳይንስ ሶሳይቲ በተለያዩ ክልሎች በመዘዋወር በህዋ ሳይንስ ዕውቀት የበለጸጉ ትውልዶችን እያፈራ ይገኛል። ከሰሞኑን በባህር ዳር ከተማ በሳይንስ ትምህርቶች ማበልጸጊያ ማዕከል በመገኘት ተማሪዎቹ ስለ ህዋ ሳይንስ ሰፊ ዕውቀት እንዲጨብጡ አድርጓል። ዝርዝር ዘገባውን አስቴር ምስጋናው እንዲት አስደምጠናለች።
ለመጀመሪያ ጊዜ ወደ ህዋ የምትመጥቀው የመሬት ምልከታ ሳተላይት ኢቲአር SS01 የሚል ስያሜ ተሰጥቷታል። ሳተላይቷ የግብርና፣ የማዕድን፣ የአካባቢ ጥበቃ፣ የአየር ንብረት ለውጥ፣ የመገናኛና ቴክኖሎጂ መረጃዎችን ታቀብላለች። የሳተላይቷ የመረጃ መቀበያ ማዕከል እንጦጦ ላይ ይገኛል። መረጃውን የመቀበልና የመቆጣጠር ስራው ሙሉ በሙሉ ለኢትዮጵያውያን የተጣለ ነው። ለዚህ ነው የኢትዮጵያ ስፔስ ሳይንስ ሶሳይቲ በሳይንስ ከፍተኛ ውጤት ያስመዘገቡ ተማሪዎች በሚገኙበት ማዕከል በመገኘት በህዋ ሳይንስ የበለጸገ ትውልድ ለማፍራት ጠንክሮ እየሰራ ያለው ይላሉ የኢትዮጵያ ስፔስ ሳይንስ ሶሳይቲ ዋና ስራ አስኪያጅ ወይዘሮ ቤዛ ተስፋዬ።
ወጣቶች ናቸው የነገ ሀገር ተረካቢዎች ናቸው። እኛም በወጣትነታቸው እናገኛቸው ብለን ነው የመጣነው። ምክንያቱም አይምሯቸው ገና ምን መማር እንደሚፈልጉ ወይም ወደፊት ምን ማድረግ እንደሚፈልጉ ራሳቸውን የሚመረምሩበት ሰዓት ላይና የሚያዩበት ሰዓት ላይ ነው የመጣነውና እኛም ወደፊት የምንለው ነገር ቴክኖሎጂና ሳይንስን ያቀፈ ነው። በተለይ ደግሞ የህዋ ሳይንስን ማለት ነው። እኛ ወዲሁ እነሱን በማግኘት ወደ ህዋ ሳይንስ ልዩ ዝንባሌ እንዲኖራቸው ለማስቻል ነው ወይም ለማነሳሳት ነው። ዝንባሌው ደግሞ ኦልሬዲ ያላቸውን ልጆች ደግሞ ያሰቡበት መደረስ እንደሚችል ለማበረታታት መንገዱንም ለማሳየት ነው። ከወዲሁ ምን ይመስላል የሚለውን እያሳየን አብሮ በጋራ እንዲገነቡ ነው።
በሶሳይቲ ውስጥ አስትሮባስ የሚል ጉዞ በየአመቱ ይዘጋጃል። ይህ ጉዞ በየክልሎቹ በመዞር ሳይንቲስቶችንና ተማሪዎችን ፊት ለፊት በማገናኘት ከፍተኛ የሆነ የህዋ ሳይንስ እውቀት እንዲኖራቸው ተማሪዎችን የማድረግ ስራ ይሰራል ነው ያሉት ወይዘሮ ቤዛ። ዘንድሮ ደግሞ ተራው የአማራ ክልል መሆኑን አስረድተዋል።
ኢትዮጵያ ስፔስ ሳይንስ ሶሳይቲ የተለያዩ ፕሮጀክቶች አሉት። አንደኛው ህብረተሰባችንን ወደ ስፔስ ሳይንስ እና ቴክኖሎጂ መሳብ፣ ሁለተኛው ደግሞ ማስተዋወቅ ነውና ይሄን ስራዎች ለመስራት አቀድነው መርሃ ግብር አንዱ አስትሮባስ ነው። በየዩኒቨርሲቲው የኢትዮጵያ ስፔስ ሳይንስ ሶሳይቲ ቅርንጫፎች ባሉበት ጋር ከነሱ ጋር በመተባበር በየከተማው እየቆምን ስለ አስትሮኖሚ፣ ስፔስ ሳይንስ፣ ቴክኖሎጂ፣ ሮቦቲክስ እንዲሁም አሁን ደግሞ በአዲስ መልክ አርትንም ጨምረን ልጆች በዚህ ዕውቀቶች ላይ ያላቸውን ግንዛቤ እንዲጨምሩ ለማስቻል የምናደርገው እንቅስቃሴ ነውና በአሁኑ ደግሞ ከአዲስ አበባ ተነስተን በሰላሌ ዩኒቨርሲቲ ጋር ገን ሰላሌ ዩኒቨርሲቲ አንዴ ሰርተን ከዛ ደብረ ማርቆስ ሰራን። ከደብረ ማርቆስ ዩኒቨርሲቲ ጋር በመተባበር አሁን ደግሞ እዚህ ከባህር ዳር ዩኒቨርሲቲ ጋር በመተባበር ባህር ዳር ከተማ ውስጥ የተለያዩ ትምህርት ቤቶች ጋር እንዲሁም ደግሞ ዛሬ አሁን እዚህ ስቴም ሴንተሩ ጋር እንቅስቃሴዎችን እያደረግን ነው የምንገኘው ማለት ነው። መጀመሪያ ስለ ህዋ ሳይንስ መሰረታዊ የሆኑ ዕውቀቶች መረጃዎችን እንሰጣለን። ሁለተኛ ደግሞ ተማሪዎች በእነዚህ የትምህርት ወይም የእውቀት ዘርፎች ላይ በምን አይነት መልኩ ቢማሩ ወይም ምን ቢያጠኑ እዛ ደረጃ ላይ መድረስ ይችላሉ የሚለውን ነገር እናሳያለን። ሶስተኛ ደግሞ በጣም ትልቁ ነገር ለኛ ተማሪዎች ክላስ ውስጥ የሚማሩት ትምህርት አለ። ክፍል ውስጥ ብዙ ጊዜ ሌክቸር ሜተድ ነው፣ ከአንድ ሰው ወደዛ ነው የሚሄደውና እኛ ግን እነዚህ ከፊዚክስ ትምህርቶችና በስፔስ ሳይንስ ዙሪያ ላይ ትምህርቶቻቸው መሃል ላይ ያሉ አንዳንድ አክቲቪቲዎችን በመውሰድ እየነኩና እያዩ የሚማሩበትን ሁኔታዎች ለመፍጠር ነው የፈለግነው እና እሱንም ነው እያደረግን ያለ ነው።
በሳይንስ ማበልጸጊያ ማዕከል የልምድ ልውውጥ ሲወስዱ ያገኙዋቸው ተማሪዎች ለዘርፉ ልዩ ትኩረት እንደሰጡት ነው የሚናገሩት።
ስሜ ሮስ ግዛት ይባላል። የተማሪዎች ሳይንስ ማበልጸጊያ ከሚባል ትምህርት ቤት ነው ማለት የመጣሁት። እኔ ካገኘኋቸው ነገሮች መካከል አስትሮኖሚ ላይ መስራት እፈልጋለሁ፣ ግን ዲቴል ስለ አስትሮኖሚ ብዙ እውቀት የለኝም ብዬ አስባለሁ። ልክ እንደማየው ከሆነ አስትሮኖሚ በጣም በብዙ መልኮች ሊከፋፈል ይችላል እና ላይክ እኔ የምፈልገው ኢንተረስቴ የት ጋር እንደሆነ አሳይቶኛል ብዬ አስባለሁ። አሁን ለምሳሌ ኢትዮጵያ ስለምታመጥቃት ሳተላይት ብዙ እውቀት የለኝም። ስለ እሷ ኦልሞስት ኦቨርቪው እና እንዴት እንደምትሰራ ከኛ ከእሷ ምን አይነት ጥቅም እንደምናገኝ ተረድቻለሁ።
እሺ፣ ስሜ አም ደብርሃን ወርቄ ይባላል። እዚሁ ከባህር ዳር ስቲም ኢንኩቤሽን ለምሳሌ እኔ አሁን በቴሌስኮፕ አይቼ አላቅም። ይሄ የመጀመሪያ ነው እዚህ መጣሁ ሳይ ይሄን አሳይተውናል። ከድሮም ጀምሮ በህዋ ሳይንሱ በኩል ባጠና ደስ ይለኛል፣ እንዲሁም ለሀገሬ በዚህ ዘርፍ አንድ ነገር ባደርግ በጣም ደስተኛ ነኝ።
ስሜ ሄኖክ ነኝ ይባላል። የመጣሁት ከዚህ ከስቲም ሴንተር ነው፣ የባህር ዳር ዩኒቨርሲቲ ስቲም ሴንተር። ስፔስ ሳይንስ የሀብታም ሀገሮች ሳይንስ ነው ይባላል፣ ግን አይደለም። ምክንያቱም ስፔስ ሳይንስን በማንኛውም ህይወታችን ላይ እንጠቀምበታለን። ከፀሐይ ጀምሮ የሚመጣው ብርሃን ነው በእጽዋቶች አድርጎ እኛ ተመግበን የምንኖረው አለ። ስለዚህ ስፔስ ሳይንስን ማጣት ባንችል ኖሮ ነገሮችን እንትን ማለት አንችልም፣ ማስተካከል አንችልም፣ ከዛ ውጭ መቆጣጠር አንችልም። ከዛ ውጭም ደግሞ ያ ህይወትን ቀለል ያለ እንዲሆን ያደርግልናል። ሳተላይት ደግሞ ሲመጥቅ አንደኛ አግሪካልቸር ላይ ጥቅም አለው እየሻሉ ቀደም ለነገሮች። ከዛ ውጭ ደግሞ የተለያዩ ነዳጆችን ሚነራሎችን ምናምን ለማውጣት ሳተላይት ኢሜጆችን ፎቶስ በማንሳት መጠቀም ይችላል።
በባህር ዳር ከተማ የሚገኘው የሳይንስ ትምህርቶች ማበልጸጊያ ማዕከል በሳይንስ ትምህርቶች ከፍተኛ ውጤት ያስመዘገቡ ተማሪዎችን በመሰብሰብ በተለይ ስለ ህዋ ሳይንስ ሰፊ ግንዛቤ እንዲይዙ የሚያደርግ ማዕከል ሲሆን በአማራ ክልል በአንዳንድ ከተሞችም እንዳለ ተነግሮኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። እንግዲህ እቺ ሳተላይት ከቻይና ነው የምትመጣው ተብሏል። ባህር ዳር ገብታለች። የባህር ዳርን ወጣት ተማሪዎችን አነቃቅታለች። እንግዲህ እና ያለን እንግዲህ ደሞ ከመጀመሪያ
የሚያጓጓ ነገር ነው በጣም
ይመስላል።
ኢትዮጵያም አዲስ ነገር ነው።
አዎ ይመስላልና እስቲ ቀጣውን ደግሞ የት እንደሚደርስ እና ያለን ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያውያን ወጣቶች ከሌሎች የአፍሪካ አቻዎቻቸው ጋር በዲሞክራሲ የሰላም ማህበራዊ ኃላፊነት እንዲሁም ስነ ጾታና ስራ ፈጠራ ዙሪያ የተሰማሩበት ዩዝ ኮኔክት የሚሳተፋሉ። በዚህ የዩዝ ኮኔክት መርሃ ግብር ሊጀመር ስራውን ማጠናቀቁን የሴቶችና የህፃናት ወጣቶች ሚኒስቴር አስታውቋል። ኤደን ገረመው ተቀባላት።
ኢትዮጵያ ናይጄሪያን ተከትሎ ከአፍሪካ ከፍተኛ ህዝብ ቁጥር ያለባት ሀገር ናት። ከዚህም ጋር ተያይዞ ከህዝቧ 37% የሚሆነው በወጣቶች የተያዘ ነው። እነዚህ ወጣቶች ያሉባቸውን የስራ አጥነት፣ የማህበራዊ ኃላፊነት፣ የስርዓተ ጾታ፣ የዲሞክራሲና የሰላም ግንባታዎችን የተመለከቱ ችግሮች ከአፍሪካ አቻዎቻቸው ጋር ልምድ ለመለዋወጥ የሚያስችላቸውን ዩዝ ኮኔክት የተሰኘ መርሃ ግብር መመስረቻ ፕሮግራም አርብ ታህሳስ 10 ዕለት እንዲካሄድ የሴቶች ህጻናትና ወጣቶች ሚኒስቴር ዝግጅቱን ማጠናቀቁን አስታውቋል። አቶ ማቲያስ አሰፋ በሚኒስቴር መስሪያ ቤቱ የወጣቶች ንቅናቄ ተሳትፎ ዳይሬክተር ናቸው።
ዩዝ ኮኔክት የተባለው ፕሮግራም በአፍሪካ ደረጃ በ2012 የተጀመረ ፕሮግራም ነው። እስካሁን ወደ 15 የሚሆኑ ሀገራት ላውንች አድርገዋል። የዚህ ቨርዥን ለሀገራቸው ወጣቶች እስማም በሚሆን መልኩ ተግባራዊ እያደረጉት ይገኛሉ። አላማው ምንድን ነው? የአፍሪካን ወጣቶች እርስ በርስ በአገር ውስጥም እንደዚህም ደግሞ በአህጉር ደረጃ እርስ በርስ ማገናኘት፣ እንደዚህ የወጣቶችን የስራ አጥነት ችግር፣ የሰላም ሁኔታ፣ ሌሎችም ተያያዥ ማህበራዊና ኢኮኖሚያዊ ችግሮችን መቅረፍ። እንግዲህ እነዚህ ችግሮች ሰፋፊ ችግሮች ናቸው። በተለይ ደግሞ ወደ ሀገራችንም ስንመጣ ልክ እንደ አፍሪካ ወጣቶች የሀገራችንም ወጣቶች ብዙ ችግሮች አላቸው። ስለዚህ 6 አምዶች አሉ ይህንን ፕሮግራም ተግባራዊ ለማድረግ። አንዱ የዲሞክራሲና የሰላም ግንባታ ስራዎችን አጠናክሮ መስራት ነው። ወጣቶች እርስ በርሳቸው ስለ ሰላም፣ ለዲሞክራሲ አብሮነት እንዲነጋገሩ፣ እንዲወያዩ ሀሳቦችንም ራሳቸው እንዲያመነጩ ማድረግ ነው። ሁለተኛው የስራ ፈጠራ አማራጮችን ማስፋት ነው። መንግስት ለራሱ የሚሄድበት ርቀት አለ። ያ ደግሞ የጤታማ አይደለም። ስለዚህ የስራ ፈጠራ ክህሎታቸውን ማሳደግ ካለባቸው ራሳቸው ስራ ፈጣሪ እንዲሆኑ፣ ሌሎች ደግሞ በአፍሪካ ደረጃ በስራ ፈጠራ ላይ የላቀ ክህሎት ያላቸው ወይም ተሞክሮ ያላቸው ስራ ፈጣሪዎች ልምዳቸውን እንዲያካፍሉና በጋራ ቬንቸር ፈጥረው እንዲሰሩ የማድረግ ነው። ሶስተኛ ቮለንተሪዝምን ወይም የበጎ ፈቃድ አገልግሎትን ማስፋፋት ነው። አራተኛ ሊደርሽፕ ወጣቶች ወደ አመራር፣ ወደ ውሳኔ ሰጭነት እንዲመጡ ትኩረት አድርጎ የመስራት ሁኔታ ነው። አምስተኛው ከስርዓተ ጾታ ጋር የተገናኘ ነው። ጀንደርን የተመለከቱ ስራዎችን በተለይ ወጣቶች አዌር ሆነው እንዲሰሩ የማድረግ ነው። የመጨረሻ እንግዲህ ማህበራዊ ኃላፊነት ከመወጣት አንጻር ያገባኛል የሚል ትውልድ ከመፍጠር አንጻር በእነዚህ ፒላሮች ላይ ነው ፕሮግራሙ ቤዛ ተሰራ ያሰበው።
በዚህ የዩዝ ኮኔክት የመክፈቻና የማስታወቂያ ፕሮግራም ላይ የሚመለከታቸው የፌዴራልና የክልል አመራሮች፣ ተጽዕኖ ፈጣሪ ግለሰቦች፣ ወጣቶች፣ የተለያዩ ኤምባሲዎችና የንግድ ተቋማት አመራሮች መጋበዛቸውን የገለጹት አቶ ማቲያስ የኢትዮጵያ ወጣቶች በ2013 ጥቅምት ወር ላይ ሊደረግበት አሰበው ግዙፍ የአፍሪካን ወጣቶች ኮንቬንሽን ላይ ከሌሎች የአፍሪካ አቻዎቻቸው ጋር ትስስር የሚፈጥሩበትና ከዓለም አቀፍ የንግድ ድርጅቶች ጋር በመገናኘት ራሳቸውን የሚያሳዩበት እድል ለመፍጠር እየተሰራ መሆኑን የሚያበስር ነው ይላሉ።
ኮንቬንሽን የሚባል ፕሮግራም አለ። ኦክቶበር ላይ ያሰብነው የአፍሪካ ዩስ ኮኔክት ፕሮግራምን ወደ ኢትዮጵያ ለማምጣት ሀሳብ አለን። በዛ ፕሮግራም ላይ እንግዲህ ወደ 3000 የአፍሪካ ወጣቶች ይሳተፋሉ ብለን እናስባለን። አክቹዋሊ የፓርቲሽን ነው ያሰብነው። እዛ ላይ በስፋት ወጣቶች የሚመጡበት ሁኔታ አለ። እዚህ ላይ ግን ፖሊሲ ሜከሮች እና ፕሮግራሙን በመምራት በማስተዳደር ሂደት ትልቅ ሚና የነበራቸው ሰዎች ናቸው። የዚህ ፕሮግራም ላይ መሳተፍ ሁለት ጠቀሜታ አለው። አንደኛ ወጣቶች ያሉበትን ሁኔታ እንዲያዩ እድሉን የሚፈጥርበት ሁኔታ አለ። አህጉሪቱን እንዴት እንለውጥ፣ ሀገራችንን እንዴት እንለውጥ፣ ራሳችንን እንዴት እንለውጥ፣ የሰላም አምባሳደር እንዴት እንሆን፣ ማህበረሰባችንን ችግሮች እንዴት እንፍታ የሚሉ ናቸው። ሁለተኛው ኮኔክሽኑ ነው። ወጣቶች እርስ በርስ ትስስርና ግንኙነት እንዲያደርጉ እድልን የሚከፍት ስለሆነ በአገር ደረጃ በላውንቺንግ ፕሮግራም ቢሆን ብዙ ልምድ ያላቸው ክህሎት ያላቸው ስኬታማ የሆኑ ግለሰቦችና ወጣቶች የሚገኙበት ሁኔታ አለ። ከዛ ውጭ ደግሞ ኮንቬንሽኑንም ስናዘጋጅ በአህጉር ደረጃ እንደውም የሩዋንዳን ተሞክሮ እዚህ ጋር ባነሳው ትልልቅ ግለሰቦች እንደ አሊባባ ጃክማን የመሰሉ እንደነ ኤኮንን የመሰሉ እንደነ ዲዲር ፕሮግራም ትልልቅ ፋውንዴሽኖች እንደነ ማስተር ካርድ ያሉ ለወጣቶች እድሎች የሚፈጠሩበት ሁኔታ አለ። የእነዚህም ተቋማት መሪዎች በአካልም አግኝተው ስራዎቻቸውን እንዲደግፉ እድሉንም ያገኙበት ሁኔታ አለ።
አቶ ማቲያስ ስለ አጠቃላይ ፕሮግራሙ ከነገ ጀምሮ ይፋ በሚሆነው ዩዝ ኮኔክት ኢትዮጵያ በተሰኘ ድረገጽ ላይም መከታተል እንደሚችሉ ይናገራሉ።
በየጊዜያቱ በአፍሪካ ደረጃ እንደዚህም በሀገር አቀፍ ደረጃ በተለይ ከወጣቶች ጋር ተያይዞ የተለያዩ ኢኒሽቲቭዎች ይነሳሉ። የወጣቶችን ችግሮች ለመቅረፍ የአገርን ልማትና እድገት ለማሳደግ የሚረዱ የተለያዩ ጥረቶች ይደረጋሉ። እነዚህ ጥረቶች በአንድ ጊዜም በሌላ መንገድ ብዙን ጊዜ ስኬታማ የማይሆኑበት ሁኔታ ይኖራል። ካሁን ባለ ተሞክሮ ስናይ ግን ዩዝ ኮኔክት ፕሮግራም ጅማሮ አዲስ ቢሆንም ብዙ ለውጦችን ያመጣ ፕሮግራም ነው። በተለይ በሩዋንዳ ኬዝ ስናይ እነሱ ከነበሩበት ትራውማ ወጥተው ወጣቶቻቸውን የተለያዩ ስራ እድሎች እንዲፈጥሩ ያደረገበት ሁኔታ አለ። እርስ በርስ ግንኙነታቸው እንዲያሳድጉበት በተለይ ደግሞ ከሰላም እሴቶች ግንባታ ጋር ትልቅ ተጽዕኖ እንዲፈጥሩ ያደረገበት ሁኔታ አለ። ስለዚህ እንደነዚህ አይነት እድሎችን መጠቀም ትልቅ ለውጥን ያመጣ ስለሆነ የሀገራችንም ወጣቶች ይህንን ፕሮግራም በአግባቡ ተረድተው እንዲጠቀሙበት አሁን ዌብሳይት አለ። ነገ ኦፊሻሊ ላውንች የምናደርገው ዩዝ ኮኔክት ኢትዮጵያ ዌብሳይት አለ። ፈጽሞ እያስተዋወቁ መመጽ የሚችሉበት ሁኔታ ና ክፍት ነው ሲስተሙ።
አቶ ማቲያስ አሳፋ አክለውም ወጣቶች የሴቶች የህጻናትና ወጣቶች ሚኒስቴር ፌስቡክ ገጽን እንዲከታተሉ አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንም እንግዲህ እናመሰግናለን። ደግሞ ይሄ ፕሮግራም ሲካሄድ ይሄ መርሃ ግብር በሀገሪቱ ላይ ሲከናወን ተከታትለሽ ምን እንደተወያዩ ምን እንደተነጋገሩ ለአድማጮቻችን እንደምታሰሚያቸው ተስፋ አደርጋለሁ። አሁን የህግና ፍትህ ሰዓታችን ነው።
አዎ፣ አሁን ህግና ፍትህ ላይ ደርሰናል። ለዛሬ እንግዲህ ኢትዮጵያ በውጭ ሀገራት የተሰጡ የግልግል ዳኝነቶችን በሀገር ውስጥ ያለ ተጨማሪ ስነ ስርዓትና ቅድመ ሁኔታ ለማስፈጸም የሚያስችላትን ሰነድ ለማጽደቅ እየተዘጋጀች መሆኑ ተሰምቷል። የኒውዮርክ ኮንቬንሽን የተሰኘው ይህን ሰነድ ለመቀበል የሚኒስትሮች ምክር ቤት የወሰነ ሲሆን ገዥነቱን ለማጽደቅ ደግሞ የህዝብ ተወካዮች ምክር ቤት ውስጥ ቀጠሮ ተይዞለታል። ለመሆኑ የሰነዱ አላማ ምንድን ነው? ኢትዮጵያ ሰነዱን በመፈረሟ የምትጠቀማቸውና የምትጎዳባቸው ነገሮችስ አሉ ወይ የሚሉትን ጥያቄዎች አንስቶ ሀብታሙ ስዩም ከባህር ዳር ዩኒቨርሲቲ የግብር እና ኢንቨስትመንት ህግ መምህር አቶ ምስጋናው ጋሻ ጋር ቆይታ አድርጓል። እንደሚከተለው ይሰማል።
እሺ፣ አመሰግናለሁ። እንግዲህ የተባበሩት መንግስታት ድርጅት ዓለም አቀፍ የቃል ኪዳን ሰነድ ነው ይሄ ሰነድ። በውጭ ሀገር የተሰጡ የግልግል ዳኝ በሀገር ውስጥ ያለ ተጨማሪ ስነ ስርዓት እና ቅድመ ሁኔታ ለማስፈጸም እንደ አውሮፓውያን አቆጣጠር በ1958 ዓመተ ምህረት ጁን 7 ወደ ስራ የገባ ዓለም አቀፍ ቃል ኪዳን ሰነድ ነው። ይሄ ዓለም አቀፍ የቃል ኪዳን ሰነድ በዋናነት ዋና አላማው የግልግል ዳኝነትን ማበረታታት ነው። እንደምናውቀው የግልግል ዳኝነት ከመደበኛው የፍርድ ቤት ሂደት የተሻለ የተከራካሪ ወገኖችን ወጪና ጊዜ የሚቆጥብ ለተከራካሪ ወገኖችም ሰፋ ያለ ነፃነትና ባለቤትነት ምላሽ የሚሰጥ ስርዓት ስለሆነ ዓለም አቀፍ የቢዝነስ እና የኢንቨስትመንት ሰዎች ይሄድ ይፈልጉታል። ስለዚህ የተባበሩት መንግስታት ድርጅት የዓለም ኢኮኖሚን ለማሻሻል የቃል ኪዳን ሰነድ ወደ ስራ እንዲገባ ያደረገው
ይሄንን ስምምነት እስካሁን ድረስ ካልፈረሙ ሀገራት መካከል ኢትዮጵያ የሚኒስትሮች ምክር ቤት ለተወካዮች ምክር ቤት ይሄንን ሰነድ መርቶታል። ኢትዮጵያ ይሄንን በመፈረሟ የምታገኘው ጥቅም ምንድነው?
በጣም ጥሩ። እንግዲህ እንደምታወቀው ዓለም አቀፍ እንደ እዚህ አይነት ዓለም አቀፍ የቃል ኪዳን ሰነዶችን አስፈጻሚው አካል የካውንስል ሚኒስተርስ የምንለው ማለት ነው እሱ ፈርሞ ነው ለተወካዮች ምክር ቤት እንዲጸድቅ የሚልከው። ካሁን ድረስ ኢትዮጵያ ለምን አልፈረመችም የሚለው በራሱ በጣም ግልጽ ያልሆነ ነገር ነው። ምክንያቱም ከ1958 ጀምሮ በርካታ ሀገራት ከ150-160 ሀገራት በላይ ይህን ስምምነት ፈርመውታል። የኢትዮጵያና ዋና ዋና የንግድና የኢንቨስትመንት አጋሮች ጨምሮ ማለት ነው። ነገር ግን ኢትዮጵያ እስካሁን ድረስ በግልጽ በማይታወቅ ምክንያት ሳትፈርም ቆይታለች። ስለዚህ ስታስፈጽም የነበረው ይህ ማለት ኢትዮጵያ በውጭ ሀገር የተሰጠ የግልግል ወይም የሽምግልና ዳኝነት እናታስፈጽም ማለት አይደለም። በፊታብሔር ስነ ስርዓት ህግ አንቀጽ 461 መሰረት ወደ 6 የሚሆኑ ቅድመ ሁኔታዎች አሉ። ለምሳሌ ውሳኔ የተሰጠበት አገር የኢትዮጵያን ፍርድ የሚያስፈጽም ከሆነ ይሄ ሪስትሮሲቲ የምንለው፣ ግልግሉ የስነ ስርዓት ህግን ተከትሎ የተወሰነ ከሆነ፣ የግልግል ዳኞችን ለመምረጥ ተከራካሪ ወገኖች እኩል እድል አግኝተው ከነበረ፣ የዳኝነት ጉባኤው ህግ በሚፈቅደው መሰረት የተቋቋመ ከሆነ፣ ብይን የተሰጠበት ጉዳይ በግልግል ሊታይ የሚችል ከሆነ እና ብይኑ በኢትዮጵያ ህግ መሰረት መፈጸም የሚችል ከሆነ የሚሉትን ቅድመ ሁኔታዎች ሲያሟላ ከ456 እስከ 460 በተቀመጡት ስነ ስርዓት መሰረት ማለትም ማመልከቻ ቀርቦበት ተከራካሪ ወገኖች ቀርበው ሙግት አድርገውበት የሚፈጸም ነው የሚሆነው። እነዚህን ቅድመ ሁኔታዎችና ስነ ስርዓቶች ስናይ በኒውዮርክ ኮንቬንሽን ወይም በኒውዮርክ ስምምነት ከተቀመጡት ቅድመ ሁኔታዎች ጋር በአብዛኛው የሚመሳሰሉ ናቸው። ከነዚህ ቅድመ ሁኔታዎች የኒውዮርክ ስምምነት አሁን የሚጸድቀው ማለት ነው ስምምነት የሚያስቀረው በዋናነት ይሄን ሪስፕሮሲቲ የምንለውን ወይም ደግሞ ውሳኔው የተሰጠበት ሀገር የኢትዮጵያን ፍርድ የሚያስፈጽም ከሆነ የሚለውን ቅድመ ሁኔታ ብቻ ነው እና የተወካዮች ምክር ቤትም ይሁንታ የሚሰጠው ከሆነ በዋናነት ቅድም እንዳልኩት የዓለም ዋና ዋና ኢኮኖሚዎች የፈረሙት የተስማሙበት ስምምነት ነው። የኢትዮጵያን የዋና ዋና የንግድ አጋሮችና የቀጥተኛ ኢንቨስትመንት ምንጮች ጨምሮ ማለት ነው። ስለዚህ የብዙ የቢዝነስ እና የኢንቨስትመንት ሰዎችን ዓለም አቀፍ የኢንቨስትመንት እና የቢዝነስ ሰዎችን እምነት የሚገነባ ነው ብዬ አስባለሁ። ከዚህም በተጨማሪ እንደምናውቀው ኢትዮጵያ የዓለም የንግድ ድርጅት ለመቀላቀል እንቅስቃሴ እያደረገች መሆኑ ይታወቃል። ስለዚህ ለዛ የምታደርገውን እንቅስቃሴ የሚደግፍ ነው። ከኢኮኖሚው አንጻር ስናየውም የግልግል ዳኝነትን ማበረታታት እንዲሁም የግልግል ዳኝነት ብይኖችን ማስፈጸም፣ የነጻ ገበያ ስርዓትን የመገንባት፣ ለንግድና ለኢንቨስትመንት የተመቸች ሀገር የማድረግ አካል ተደርጎ ሊወሰድ ይችላል። ይህንን ስምምነት ሀገሪቱ ከፈረመችና ካጸደቀች ግን በርካታ የአርቢትሬሽን ወይም የግልግል ዳኝነት ችሎቶች ኢትዮጵያ ውስጥ ሊካሄዱ ይችላሉ። ይሄ ደግሞ ኢትዮጵያ ውስጥ ላሉ የህግ ባለሙያዎች ስፔሲፊክ ለሆኑ ሙያዎች ኮንስትራክሽን ዘርፍ ላይ እንደ ቢዝነስ ዘርፍ ላይ ላሉ ባለሙያዎች ተጨማሪ የስራ እድል ይፈጥራል ብዬ አስባለሁ። ከህግ ባለሙያዎች በተጨማሪ
ኢትዮጵያ ይህንን ሰነድ በመፈረሟ ምክንያት በኢትዮጵያና በኢትዮጵያ ላይ የሚመጣ የጎንዮሽ ጫናስ አለው ወይ? ወይም ይህንን ሰነድ ኢትዮጵያ በምትፈርምበት ጊዜ ከግምት ውስጥ ማስገባት ያለባት ጉዳዮችስ አሉ ወይ?
አዎ፣ ይኖራሉ። ምክንያቱም እነዚህ ዓለም አቀፍ የግልግል ዳኝነት ክርክሮች ላይ አቅም እንዲሁም በዓለም ያለን ተደማጭነት ወሳኝ ቦታ ይኖረዋል። ስለዚህ ከአሁኑ የህግ ባለሙያዎችን የማዘጋጀት ወይም ለዚህ ለአርቢትሬሽን በአገር ውስጥ ለአርቢትሬሽን ለዚህ ለግልግል ዳኝነት ምቹ ሁኔታዎችን መፍጠር ይገባል ብዬ አስባለሁ።
ሀብታሙና እንግዳውን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አሁን የእናንተን አስተያየቶች የወጣቶችን አስተያየቶች የምንሰማበት ሰዓት ላይ ደርሰናል። ለዛሬ እንግዲህ የምንጠይቀው ጥያቄ ወጣቶች በኢትዮጵያ ውስጥ ሰላምን ለማምጣት ምን አይነት ሚና መጫወት አለባቸው?
ባየ በላይና አባላለሁ። የወጣቱ ሚና መሆን ያለበት ከስሜታዊነት ጸጥቶ ከአልባልታ ከዘረኝነት የተጠባብነት ሸፈተኝነት የለም ከሱ ጸጥቶ እንደ ሀገር ማሰብ ሲችል ወጣቱ ሀገሪያ ሰላም ተናለች። ከዛ በመቀጠል ደግሞ አሁን ላይ ከአንዳንድ አካባቢ አሁን ስጋት ላይ ምጥላት እንደስ ተማሪ ነው አሁን ላይ ሰዓት፣ ምክንያቱም በየገረው ዩኒቨርሲቲ በየክልሉ ስለሆነ የእሱ ደግሞ የጥበቃ ችግር አለ። ከጥበቃ ጋር አካባቢ ሰው ስለሚሆን በዛ ምክንያት ሀገሪቷ ተረበሻለች። ከዛ በኋላ ወጣቱም ሁሉም ይነቃነቃል። ስለዚህ መሆን ያለበት ኢትዮጵያ ውስጥ ያለ እያንዳንዱ ዩኒቨርሲቲ ገለልተኛ የሆነ ወይ ፌዴራል ወይም መከላከያ የፌዴራል መንግስቱ መድቦ ዩኒቨርሲቲ ተማሪዎች ሰላም ከሆኑ አገሪቱ ሰላም ትሆናለች፣ ወጣቱም ካልባልታ ይቆጠባል። ዩኒቨርሲቲ የሚማሩ ተማሪዎች ያው በየአካባቢ በየክልሉ ስለሆነ ከቤተሰብ መጀመሪያ ወደ ግቢው ከመሄዱ በፊት እውቅና ሊሰጠለት ይገባል። ይህን ብታደርግ ይህን ትሆናለህ። አሁን ላይ ቢገልም ምንም አይደረግም። ከክልሉ ነው ያለው ጀግናችን ነው የሚባል ግን ቦታ ላይ አሁን እንደዛ ነው። የግንዛቤ ማስጨበጫነት መስጠት መቻል አለበት።
ማስማቶች ይባላለሁ። አርባ ምንጭ ዩኒቨርሲቲ የአራተኛ ዓመት ሲቪል ኢንጂነሪንግ ተማሪ። የወጣቱ ሚና ሊሆን የሚገባ ዘረኝነትን ከውስጡ ማጥፋት አለበት እና እንደተማረ ማሰብ አለበት። ምክንያቱም ይህ ነገር ለማንም አይጠቅምም፣ ለሀገርም ለግለሰብም ለምንም አይጠቅምምና ስለዚህ የሚሻለው ማለት ተስማምቶ አንድነትን አስፍቶ መኖር ነው። ማለት ላይ አንድ ኢትዮጵያ ብሎ ማሰብ ነው እንጂ አንተ ትበልጣለህ አንተ እንትን ብሎ ማሰብ ለማንም ስለማይጠቅም እንደተማረ ሰው ማሰብ የሚሻል ይመስለኛል። ማለት ላይ የሚናፈሱ ያሉትን ነገሮች ስፔሻሊ በዚህ ሰዓት ላይ የሚወሩትን ነገሮች ያው አለመቀበል ይመስለኛል። ማለት እኔ እንደራሴ እንትን እምልሽ ላይ እንደዚህ አይነት ነገሮችን አልቀበልም። ስፔሻሊ አክቲቪስቶች ምን የሚሉትን ነገር አልቀበልም፣ ምክንያቱም እኔን አያሳምነኝም። ምክንያቱም የሚጠቅም ነገር የለውም፣ ይሄ ነገር አይጠቅምም።
አበበ ንጋቴ ይባላል። ወጣቱ ምን ማድረግ ያለበት? ያው ሰላም በተመለከተ ሀገሯ ሰላም ሲሆን የሁላችንም ፍላጎት የወጣቱ ሚና አለ። አሁንም ለወደፊትም እኛ በቃ የድሮዋን ኢትዮጵያ አባቶቻችን ራዕይ ለመከተል ነው እና አሁንም ቢሆን እኛ ወጣት እያደረግን ያለው እዚህ እኛ ካለንበት አካባቢ ዞሮ ዞሮ ማንም ወጣት መጎዳት የለበትም። በየሀገሩ እንደ ብሔራችን ዲሞክራሲና የህግ የበላይነት እንዲከበርን ሁላችን ያለንበት አካባቢ በቃ ያው እየታገልን ያለን እና ዲሞክራሲ ይመጣ ሁሉ መታገል አለበት ነው።
ማክቢል ምን ነው? የሱ ምርጫ ነው። ቆንጆ ዘፈን ነው የመረጠልን። እንግዲህ አድማጮች እዚህ ላይ ፕሮግራማችንን ልንዘጋ ነው። ከዘፈኑ ጋር እንተዋቸዋለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ከዚህ በኋላ ሌላ መልእክት ካበዛው አድማጮቻችን ስለሚቀየሙን አብረናችሁ ያመሸነው ጽዮን ግርማና
ኤደን ገረመው ከሞክቢል ያቤሮ ጋር ተናገሩ።
ምነው የምቀጣ የማቸገረ ከተመን ሆረ አንተ ፍቅረ Oh,
Kun Radio Sagale Americati.